የኢትዮጵያ መንግስት በጥር ወር 2022 ዓመተ ምህረት የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የሀገሪቱ ፓርላማ በአሸባሪነት ለፈረጀው ህወሓት የገንዘብ ድጋፍ በማሰባሰብና በሀገር ውስጥ ጉዳይ ጣልቃ በመግባት ከሶ መግለጫ ያወጣ ሲሆን ጉዳዩ እንዲመረመርለትም ለዓለም የጤና ድርጅት ጥያቄ አቅርቧል። ዶክተር ቴድሮስ አድሃኖም ግን ቀደም ሲል ከማንም ጋር አለመወገናቸውንና እርሳቸው የቆሙት ከሰላም ጎን መሆኑን ተናግረዋል። ዳይሬክተሩ ትግራይ ክልል ውስጥ ደርሰዋል ባሏቸው ጉዳዮች ላይ በተደጋጋሚ አስተያየት ሲሰጡ ታይተዋል። ጉዳዩን በቅርበት የሚከታተሉት በአንድ በኩል የመንግስትን ሐሳብ ከሚደግፉ በሌላ ደግሞ ዋና ዳይሬክተሩ ስራቸውን እየሰሩ ነው የሚሉ ሰዎችን ጋብዘናል። ከዚህ በተጨማሪም ዓለም አቀፍ ተቋማት ውስጥ ያለው የስነ ምግባር ህግ ምን ይመስላል? ይሄ የኢትዮጵያ ወቀሳና አቤቱታስ ምን ያስከትላል ስንል የህግ ባለሙያና በመንግስታቱ ድርጅት ውስጥ ከ30 አመታት በላይ የሰሩ ባለሙያ ጋብዘናል። ኤደን ገረመው በዚህ ዙሪያ ያሰናዳችው ዘገባ እንደሚከተለው ይቀርባል።
የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገብረየስ እንደ አውሮፓውያን አቆጣጠር በ2017 ዓ.ም የድርጅቱ ዋና ኃላፊ ተደርገው ሲሾሙ ምንም እንኳን አንዳንድ ተቃውሞዎች ቢሰሙም ሀገራቸው ኢትዮጵያ ግን በውሳኔው ደስተኛ ነበረች። በተለይም ዶክተር ቴድሮስ ኢትዮጵያ ብቻ ሳይሆን የመጀመሪያው ጥቁር የዓለም የጤና ድርጅት መሪ መሆናቸው ሁኔታውን ለየት ያደረገው ነበር። ይሁንና በህዳር 2020 ዓመተ ምህረት በህወሓት ኃይሎችና በኢትዮጵያ መንግስት መካከል ጦርነት ከተጀመረ በኋላ የኢትዮጵያ መንግስትን ከሚደግፉ አካላትና ከመንግስት ከራሱ ኢመደበኛ በሆነ መንገድ ዳይሬክተሩ በፖለቲካ ጣልቃ ገብነት መንግስት በሽብርተኝነት ለፈረጀው ህወሓት በማድላት ሲወቀስ ቆይቷል። ቆየት ብሎም እንደ አውሮፓውያን አቆጣጠር በጥር 2022 ዓመተ ምህረት ኢትዮጵያ እኚህን መሪ በስነ ምግባር ጥሰት በመክሰስ ለተባበሩት መንግስታት ድርጅት በኩል እንዲመረመሩላት ጥያቄ አቅርባለች። ይህ በእንዲህ እንዳለ ታዲያ እሳቸው ከእውነት ጎን የቆሙና ስራቸውን እየሰሩ ያሉ በትግራይ ላሉ ህዝቦች የሰብአዊ ድጋፍ እንዲደርስ ጥሪ በማቅረባቸው ብቻ በእሳቸው ላይ የሐሰት ውንጀላዎች እየቀረቡ ነው ሲሉ የሚከራከሩም አሉ። የኢትዮጵያ መንግስት ለተባበሩት መንግስታት ድርጅት ያስገባው የቅሬታ ደብዳቤን ተከትሎም የትግራይ ዋይ ፍትህና ደህንነት ወይም ሴኩሪቲ ኤንድ ጀስቲስ ፎር ቲግራያንስ የተሰኘው ተቋም እንደ አውሮፓውያን አቆጣጠር በጥር 28 2022 ዓ.ም ለዓለም የጤና ድርጅት ስራ አስፈጻሚ ቦርድ የኢትዮጵያ ፌዴራል መንግስትና አጋሮቹ በትግራይ ህዝብ ላይ ከበባ በመፈጸም እያደረሱ ነው ያሉትን ጥቃትና በደል ከዘረዘሩ በኋላ ይሄ በዶክተር ቴድሮስ አድሃኖም ላይ የተነሳው ክስም የዚሁ ዘመቻ አካል ነው ብለዋል። ይህን ጉዳይ በትኩረት የሚከታተሉ ከሁለቱም ወገን ሐሳባቸውን የሰነዘሩ ባለሙያ ሰዎችን ጋብዘናል። ለሁለቱም በመጀመሪያ ያነሳንላቸው ጥያቄ ታዲያ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በኢትዮጵያ መንግስትና በህወሓት ኃይሎች መካከል እየተካሄደ ባለው ጦርነትና በተፈጠረው ሰብአዊ ቀውስ ላይ ወገንተኝነት አሳይተዋል ብለው ያምናሉን የሚል ነበር። በዴንቨር ኮሎራዶ ነዋሪ የሆኑት ዲያቆን ዮሴፍ ተፈሪ የኢትዮጵያውያን አሜሪካውያን የዜጎች ምክር ቤት ወይም ሲቪክ ካውንስል ሊቀመንበር ናቸው።
እስካሁን ባገኘናቸው መረጃዎች እና በሚታዩት ተጨባጭ ሆኖ በተለይ የተባበሩት መንግስታት በአጠቃላይ በኢትዮጵያ ላይ የያዘውን ሂደት ስናይ ይህን ሁሉ ነገር አይቶ መዝግቦ እኚህ ሰው ምንም አይነት አስተዋጽኦ የላቸውም ብሎ ለመገመት በጣም ለህሊናም የሚያስቸግር ነው።
በሌላ በኩል ደግሞ ይህንኑ ጥያቄ ደግመን ጠይቀናል።
በፍጹም የኔ አስተያየት ከዚህ የራቀ ነው። አንደኛ ማስረጃም የለም። ዶክተር ቴዎድሮስ በሙያቸው እና በብቃታቸው ተመርጠው የዛሬ 5 ዓመት የዓለም የጤና ድርጅት ኃላፊ እንዲሆኑ ተመርጠዋል። የመረጣቸውም የዓለም መንግስታት ናቸው። ብዙ ተቃውሞ ነበር ያኔ ወደዚህ ሲመጣ። ተቃውሞ ደግሞ ከኢትዮጵያውያን በኩል ነው። ለምን እንደሆነ ያ ጊዜ ግራ ገብቶኝ ነበረ። አሁንም ግራ እየገባኝ ነው ያለው።
በዚሁ በዩናይትድ ስቴትስ ነዋሪነታቸውን ያደረጉት የማህበረሰብ ጤና ሳይንስ እና የቴክኖሎጂ ባለሙያ ሲሆኑ ከ42 ዓመት በላይ በማህበረሰብ ጤና ሳይንስ ለመንግስትና ለተለያዩ ተቋማት የማማከር አገልግሎት እየሰጠ የሚገኘው አውቶሜትድ የጤና ስርዓት ዋና ስራ አስፈጻሚና ፕሬዝዳንት ሲሆኑ እንዲሁም ይህንን ጉዳይ ትኩረት ሰጥተው የሚከታተሉ ግለሰብ ናቸው። ሁለቱም እንግዶች ለሰጡት መልስ የራሳቸውን ምክንያትና ማብራሪያ ሰጥተዋል። ዲያቆን ዮሴፍ ተፈሪ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የድርጅታቸውን ስነ ምግባር ባለማክበር በኢትዮጵያ ሀገራዊ ጉዳይ ላይ ከልክ በላይ እጃቸውን በመስደድ ጣልቃ በመግባት የስነ ምግባር ግድፈት የፈጸሙ ሰው ናቸው ይላሉ።
አንድ ዜጋ አገሩ አክብሮ መልምሎ ይመረጥልኝ ብሎ በዚህ መንግስት ተቋም ውስጥ በሚገባበት ጊዜ እንኳን በዛን የተሃላፍነት ላይ ያለ ግለሰብ ይቅርና ከታች እንደው ተራ ሰራተኛ እንኳን የማይታጠፍ የማይታረም ህግ አለ። ይሄ ህግ በአንድ አገር ጉዳይ ውስጥ እጅን አለማስገባት በተቻለ መጠን ሚዛናዊ በሆነ ገለልተኛ በሆነ መንገድ አገልግሎትን የማበርከት የማይሻር ህግ ያለበት በመሆኑ ምክንያቱም እጁ ረጅም፣ ተደማጭነቱ ሰፊ፣ ጠንቁ ደግሞ በዛ ስም የመጣ ነገር ሁሉ ብዙዎችን ሊያናጋ የሚችል መንግስትን ሊያናጋ የሚችል በመሆኑ ከአንድ አገር የውስጥ ጉዳይ ውስጥ በእርግጥም የሚሰው ሲሉ ጀምሮ ገና በወጣትነት እድሜ ሲሶ ከትምህርት ቤት ተመርቀው እንደወጡ የህወሓትን እንደተቀላቀሉ የዛ የህወሓትን አባል እንደሆኑ ዓለም ያውቀዋል፣ እኛም እናውቃለን። ነገር ግን ያንን ኃላፊነት በሚቀበሉበት ጊዜ አገርን መንግስትን ክደው ያንን ድርጅት የማገልገል ወይም የመወከል ምንም ስልጣን የላቸውም። የተደረገው ነገር በሙሉ በተለይ ይህ አሁን ያለው ጦርነት ከተጀመረ ሰዓት ጀምሮ የታየው በጣም ከፍተኛ የሆነ የእሳቸው አድሏዊነት ህወሓትን ደግፈው ኢትዮጵያን የመክሰስ የኢትዮጵያን መንግስትን ማሳጣት ብዙ ብዙ ምዕራፍ ስራዎች የሰሩ በመሆናቸው ትልቁን ሚና ተጫወተ። ግለሰብ ወጥቶ ይጠራ ቢባል እኚህ ዶክተር ቴዎድሮስ አድሃኖም እንደሚሆኑ በአእምሮ ውስጥ ምንም አይነት ጥርጥር የለኝም።
ይህንን ሀሳብ ታዲያ ዶክተር ሙሴ አረጋዊን አይቀበሉትም። ዶክተር ቴድሮስ በተደጋጋሚ ከሰላም ወገን መሆናቸውን በደብዳቤ ጭምር አስታውቀዋል ይላሉ። እንደው በደፈናው ይህን መሰል ክሶችም ትግራይ ዋይ በመሆናቸው ብቻ የሚነሱ ናቸው ይላሉ።
እኒህ ሰውዬ ወደዚህ ቦታ ሲመጡ ሲመረጡ በፊት ባሳዩት የስራ ብቃት ከትግራይ የሪጅኑ የክልሉ የጤና ኃላፊ ከመሆን ከዛ ባሳዩት የስራ ውጤት የመላ ኢትዮጵያ የጤና ሚኒስትር እንዲሆኑ ተመረጡ። ያም በትግራይ ክልል ያሳዩትን ውጤት ይህንን ሪፕሊኬት አድርገው በሌላውም ክፍል የኢትዮጵያ ክፍል ያ ኮፒ እንዲደረግ እና ስራ ላይ እንዲውል ያደረጉና በዚህም እውቅና ያገኙ በኢትዮጵያ ብቻ ሳይሆን በዓለም ዙሪያ እውቅና አግኝተው ይህንኑ ስራቸው እዚህ ቦታ ደርሷቸዋል እና ገለልተኝነት፣ ወገንተኝነት አሳዩት የሚባለው ነገር እኔ አልገባኝም። ዶክተር ቴዎድሮስ በተለያየ ጊዜ እኔ እንደተገነዘብኩት እኔ ሰላምን ነው የምመርጠው፣ ሁሉም ወገን ሰላምን እንዲመርጥ የሚል ጥሪ እያስተላለፉ እንደነበር አውቃለሁ። በዚህም የዓለም መንግስታት እያስተላለፉት የነበረ ጥሪ ከዚያ የተለየ አይደለም። የሴክሬታሪ ጀነራል ኦፍ ዩናይትድ ኔሽን አንቶኒዮ ጉተረስ ይህንኑ ጥሪ ያውም ከዚህ በበለጠ ደግሞ ደጋግመው ይህን መልእክት ሲያስተላልፉ ነበረ። የአሜሪካን አምባሳደር የዩናይትድ ኔሽን አምባሳደር የሆኑት ሊንዳ ግሪንፊልድም ይህንን መልእክት ሲያስተላልፉ ነበረ። የአውሮፓ ህብረት መሪዎችን እና የእያንዳንዱ ሀገር መሪዎችን ይህንን ጥሪ ሲያስተላልፉ ነበረ። እነ ፖፕ ፍራንሲስ ሳይቀር ነገሩ ተረድቷቸው ይህንኑ ጥሪ ሲያስተላልፉ ነበረ እና የዶክተር ቴዎድሮስ ጥሪ ከዚህ የተለየ ምኑ ላይ? ኢትዮጵያዊ ከመሆናቸው ትግራዋይ ከመሆናቸው ሌላ እሳቸው የተለየ መልእክት ያስተላልፉት ምናል? ሰላም እንዲወርድ፣ እርቅ እንዲወርድ፣ እነዚህ በችግር የምግብ እጥረት ባለበት ምግብ እንዲደርስ፣ የጤና አገልግሎትም እንዲያገኝ ጥሪ ከማስተላለፍ በላይ ሌላ ያሉት ነገር የለም እና ስራቸውን የሰሩት እንጂ ለወገንተኝነት የሚል ነገር እኔ በፍጹም ለእኔ አልታየም።
ለመሆኑ የዓለም አቀፍ ተቋማት የስነ ምግባር ደንብ ምን ይላል፣ ምንስ ይመስላል የሚለውን እንዲያስረዱን ባለሙያ ጋብዘናል። እንግዳችን ዓለም አቀፍ የህግ ባለሙያ ሲሆኑ ባይሳ ዋቅበያ ይሰኛሉ። ላለፉት 30 ዓመታት በተባበሩት መንግስታት ድርጅት ውስጥ በተለያዩ ሀገራት በተለያዩ የሐላፊነት ደረጃዎች አገልግለዋል። በአሁን ሰዓት በጥረታ ላይ ይገኛሉ። አቶ ባይሳ የዓለም አቀፍ ተቋማት የስነ ምግባር ደንብ ላይ አስተያየትና ማብራሪያ በመስጠት ይታወቃሉ። አቶ ባይሳ በተባበሩት መንግስታት ድርጅት ውስጥ ያለው የስነ ምግባር ህግ ከመነጋገራችን በፊት ስለ ሰራተኞቹ መብትና ሐላፊነት እንዲሁም ቁጥር ያብራራሉ።
የተባበሩት መንግስታት ድርጅት ሰራተኞች ዋና ጸሐፊውን ከዛ ውስጥ ካስወጣን በሁለት ደረጃ ይመደባሉ። እነሱም ፕሮፌሽናልና ዳይሬክተሬት ሌቭል ካቴጎራይዝ ይደረጉና በፕሮፌሽናልና በዳይሬክተሬት ሌቭል የሚሰሩ ሰዎች በሙያቸው አገልግለው በየጊዜው ተሾመው እያደጉ ዳይሬክተር ሌቭል ደርሰው ጤናው የሚሰናበቱ ሰዎች ናቸው። ከዛ በላይ ረዳት ዋና ጸሐፊና ምክትል ዋና ጸሐፊ የሚባሉ ካቴጎሪዎች አሉ። በዚህ ደረጃ የሚመደቡት የዩኤንዲፒ ኃላፊ፣ የደብሊውኤችኦ ኃላፊ፣ የዩኤንኤችሲአር ኃላፊ እነዚህ ናቸው እና የሚለያቸው ምንድነው? አንድ የግድ ነገር እነዚህ ሁለቱ አሲስታንት ሴክሬታሪ ጀነራል እና አንደር ሴክሬታሪ ጀነራል የሚባሉት ልክ እንደ ሴክሬታሪ ጀነራሉ ስራቸውን በተመለከተ የፈለገውን ነገር ቢሰሩ አይከሰሱም፣ በወንጀል በሚሰሩበት ሀገር ማለት ነው። ሌላ ዲፕሎማቲክ ለምሳሌ ወንጀል ቢሰሩ በሀገራዊ ህግ ይቀጣሉ፣ በፊታውያን በወንጀል ህግ ሊጠየቁ ይችላሉ። እነዚህ ረዳት ዋና ጸሐፊና ምክትል ዋና ጸሐፊዎች ግን ዲፕሎማቶች ስለሆኑ በዛ ደረጃ አይከሰሱም። ስለዚህ ያለው ልዩነት ይህ ከሴክሬታሪ ጀነራሉ ውጪ ሁሉንም ምክትል ዋና ጸሐፊውንም ረዳት ዋና ጸሐፊውንም ጀምሮ እስከታች እስከ ሾፌር ድረስ ሁሉንም በእኩልነት የሚያይና የሚገዛ ህግና ደንብ አለ። በዚህ ህግና ደንብ ውስጥ እያንዳንዱ የተባበሩት መንግስታት ድርጅት ሰራተኛ ማክበር ያለበት አለ። ይህ ማለት ምንድን ነው? የተባበሩት መንግስታት ድርጅት አባል ሀገራት በቻርተር ውስጥ ያሰፈሩትን መርሃቸውን በተግባር ለማዋል ነው የሚቀጠሩት። ይህ ምንድን ነው? የአንድ ሀገር ጥቅም ሳይሆን ዓለም አቀፋዊ ሰላም፣ ፍትህነት፣ እኩልነት የሰው ልጅ እኩልነት ማለት ነው እና የሰው ልጆችን መብት ለመጣስ ለማረጋገጥ የሚደረገውን እንቅስቃሴ የሚያስረዳ መርህ በተግባር ለማዋል ይቀጠራሉ። ስለዚህ ሲቀጠሩ ይዞት የሚዞረው ፓስፖርት እንኳን የአገሬው ፓስፖርት ሳይሆን የተባበሩት መንግስታት ድርጅት የሚሰጠው የስራ ፓስፖርት ነው። በዛ ፓስፖርት ላይ ዜግነት የለም። ይዞት የሚዞሩ ፓስፖርትና ማንነታቸው ግን የተባበሩት መንግስታት ድርጅት ሰራተኞች እንጂ የመጡበት አገር ዜግነት ሰራተኞች አይደሉም።
ከዚህ በመነሳት በዓለም አቀፍ ተቋማት ውስጥ የሚሰሩ ባለሙያዎች በህጉ መሰረት ለሾማቸው ሀገር የተለየ ኃላፊነት ባይኖርባቸውም አብዛኞቹ ሹመቶች ግን ፖለቲካዊ ናቸው ይላሉ።
መሰረቱ ምን እንደሚደረገው መሰለሽ፣ አንድ የተባበሩት መንግስታት ድርጅት ባለስልጣን ሲሾም በተቻለ መጠን በአገሩ ውስጥ እንዳይሾም የሚደረገው ይህን ምንድን ነው? ግጭትን ለማጣ ነው። ምናልባት የተባበሩት መንግስታትና አላ የተሾሙበት አገር እንደ ዜጋ ጫና እንዳያደርስባቸውና ተሿሚም ደግሞ ጭነቱ እንዳይሰማው ለማድረግ ነው። ዋናው ነገር ከዜግነት አገራቸው ጋር ኦፊሻሊ ከሚታወቀው የስራ ግንኙነት ውጪ ምንም አይነት የፖለቲካ ግንኙነት ሊያደርጉ አይችሉም። ይሄ እንግዲህ ምንድን ነው እንደ ወንጀለኛ ህግ ተጽፎ ይሄን ካረክ እንዴት ይቀጣል የሚል የለውም የተባበሩት መንግስታት ድርጅት ሰራተኞቹ ደንብና ግን ማድረግ አይችሉም በመሰረቱ። ይህ ማለት ምንድን ነው? የተባበሩት መንግስታት ድርጅት የፖለቲካ ድርጅት ስለሆነ በተለይም ደግሞ በዳይሬክተር ጀነራል ላይቭል ላይ የሚሾሙ ሰዎች እነዚህ በሙያቸው የተቀጠሩ ሳይሆን በፖለቲካ የተቀጠሩ ስለሆኑ ትንሽ የተወሳሰበ ነው የእነሱ ፖዚሽን። ምክንያቱም በስንድጊ ውስጥ በሙያቸው ታውቆ አድገው አይደለም፣ በፖለቲካ ሂደት ውስጥ ስልጣን ላይ ያለው መንግስት እነዚህ ሰዎች እንዲሾሙላቸው ዋና ጸሐፊውን ይጠይቃል። በሆነ ምክንያት እንዲሁ ሀገራችን ቦታ አልተሰጣትም፣ በተለያየ ምክንያት ያሾማሉ። ወይም ደግሞ ዋና ጸሐፊው ራሱ በወዳጅነት በሚያቆሰው ምክንያት የፈለገውን ሰው መርጦ ረዳት ዋና ጸሐፊና ምክትል ዋና ጸሐፊ አድርጎ ሊሾም ይችላል። ግን እነዚህ ዳይሬክተሮች በተባበሩት መንግስታት ድርጅት ምንም በሙያቸው ታውቆ ወይም ደግሞ ከመጡበት ሀገር ተወዳድረው አሸንፈው ይመጡ ባይሆንም እነዚህ በመንግስት ብርታት ተሹመው መንግስት ሎቢ አድርጎላቸው ዓለም ላይ እየዞረ የኔን ካንዲዴት የኔን እዚህ እጩ ተመራጭ ደግፉልኝ እያለ በየሀገሩ እየዞረ እየሰበከ አንዱን ኢትዮጵያውን የሚያስቀጥረው ምክንያት አለው።
ይሁን እንጂ የተባበሩት መንግስታት ድርጅት አመራሮች ለአንድ ሀገር የሰላም ጥሪ ማድረግ፣ እርዳታ ማስተባበር ቢፈቀድላቸውም እንደ አመራር ግን አንድን ሀገር ወይም አንድን ቡድን ለይቶ ጠቅሰው መውቀስ አይችሉም ይላሉ።
ያ ግንኙነት ትክክል ነው ትክክል አይደለም የሚለውን ደግሞ ለማወቅ የተባበሩት መንግስታት ድርጅት የሰራተኞቹ መብትና ግዴታን የሚያስረዳው ስታፍ ሩል ፕላስ ደግሞ እያንዳንዱ ድርጅት ነው የራሳቸው ደስታ ፍላላቸው ከዛ ቀጥሎ በምንም ታምር ከመንግስታቸውም ሆነ ከሌላ መንግስት ጋር ልመሳጥሩ አይችሉም። ግልጽ ነው። መመሪያም አይቀበሉም፣ ትዕዛዝም አይቀበሉም፣ ኢንፎርሜሽንም አያቀብሉም። ኦፊሻሊ ዓለም ከሚያውቀው ግንኙነት ውጪ ሌላ ግንኙነት ሊያደርጉ አይችሉም። ይህ እጩ ታዲያ ተሾሞ ስልጣን ላከወጣ በኋላ እንዲህ ለፍቶ ካመጣው መንግስት ጋር ግንኙነቱን ያቋርጣል ብሎ ማሰብ የዋህነት ነው። ስለዚህም ምንድን ነው የሚያደርጉት? ከየት ነው የመነጨው ይሄ? ትንሽ ወደኋላ ልመልስና የተባበሩት መንግስታት ድርጅት ማለት የ193 ሀገራት ዕድር ነው፣ ማህበራቸው ነው። በዚህ ማህበራቸው ውስጥ የፈለጉትን ሰው ዓለም ላይ እንደገና በጉብዝና ሳይሆን በሆነ የፖለቲካ ምክንያት ቺፍ አድሚኒስትሬቲቭ ኦፊሰራቸውን ይመርጣሉ። 193ቱ ይህ ቺፍ አድሚን ኦፊሰሩ ሴክሬታሪ ጀኔራል ነው። ሁለተኛ ድርጅቱ የተባበሩት መንግስታት ድርጅት የሚተዳደረው በአባላቱ መዋጮ ነው እና ዋና ጸሐፊው ከሚቆጥራቸው 50,000 ሰዎች የሚከፈለው ደሞዝ ከአባላት ሀገራት የሚመጣ ገንዘብ ነው። ስለዚህ 50,000ዎቹ ተቀጣሪዎች በተዘዋዋሪ መንገድ የእያንዳንዱ አገር ተቀጣሪ ናቸው ማለት ነው። ስለዚህ አንድ የተባበሩት መንግስታት ድርጅት ሰራተኛ ስለ አንድ ሀገር ክፉም ደግም መናገር አይችልም። ምክንያቱም ደግም መናገር እንኳን የሚከለክለልን አንድ ሀገር የፈለገውን ነገር ክፉ ስራ መጥፎ ሊናገር አይችልም። ምክንያቱም እነዚህ ሀገሮች ናቸው ቀጣሪዎቹ።
በየጊዜው ሞቅ ቀዝቀዝ የሚለውን የኢትዮጵያ መንግስትና የዶክተር ቴድሮስ አድሃኖም መካከል ያለው ቁርሾን እና ቅሬታን በተመለከተ ለዓለም የጤና ድርጅት የአሜሪካ ድምጽ የአፍሪካ ቀንድ የአማርኛው ክፍል ለቃለ መጠይቅ ግብዣ ያደረገ ሲሆን የድርጅቱ ህዝብ ግንኙነት ዳይሬክተሩ ባለባቸው የስራ ጫና ምክንያት በዚህ ወቅት በዚህ ጉዳይ ላይ መልስ እንደማይሰጡ በኢሜይል ምላሽ ሰጥተዋል። በተመሳሳይ በዚህ ጉዳይ ላይ የኢትዮጵያ መንግስት በዳይሬክተሩ ላይ ባቀረበው ክስ ዙሪያ ማብራሪያ እንዲሰጡ የኢትዮጵያ ውጭ ጉዳይ ሚኒስቴር መስሪያ ቤትን በተደጋጋሚ ጠይቀን በጉዳዩ ላይ ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። በኢትዮጵያ በሰሜኑ ጦርነት ምክንያት በትግራይ፣ በአፋርና በአማራ ክልል በአጠቃላይ 9 ሚሊዮን ህዝብ የምግብ ድጋፍ የሚሻ እንደሆነ በቅርቡ የተባበሩት መንግስታት ድርጅት ያወጣው የዳሰሳ ጥናት ያመለክታል። በጦርነቱ ሳቢያም በቂ እርዳታ ህል ወደ ትግራይ እየደረሰ አለመሆኑንም ዓለም አቀፍ ተቋማቱ ሲናገሩ፣ የፌደራል መንግስቱም ሆነ ህወሓት በበኩላቸው እርዳታው ለትግራይ ህዝብ ሊደርስ ያልቻለው አንደኛው ሌላኛው መሰናከል እየፈጠረበት በመሆኑ እንዲሁም ረሃብን እንደ ጦር መሳሪያ እየተጠቀመ በመሆኑ ነው ሲሉ እርስ በርስ ይወነጃጀላሉ። እንደ አውሮፓ አቆጣጠር በጥር 28 2021 ዓ.ም ላይ ዶክተር ቴድሮስ አድሃኖም #ኢትዮጵያ ሲሉ የሰብአዊ ድጋፍ ተደራሽነት ለድርድር አይቀርብም፣ በትግራይ ላይ የተደረገው ከበባ ይቁም ሲሉ ጥሪ አቅርበዋል። ከዚህ በተጨማሪም ከዚህ ቀን በሁለት ቀናት ቀደም ብሎ ኢትዮጵያ የራሷን ዜጎች ሆነ ብላ ማስራቧን ማቆም አለባት በሚል ርዕስ ያለው ኢኮኖሚስት ላይ የወጣ ጽሑፍን በገጻቸው ላይ በመነጠፍ አቋማቸውን አንጸባርቀዋል። ይህንንና ሌሎች የዳይሬክተሩን ትዊቶችና እንቅስቃሴዎች በማንሳት ዲያቆን ዮሴፍ ዳይሬክተሩ ህወሓትንም እኩል ተጠያቂ ከማድረግ ይልቅ የገዛ ሀገራቸውን መንግስት መወንጀል ጀምረዋል፣ እንዲሁም የአሰራር ጥሰት የፈጠረ ነገር እስከ መፈጸምም ደርሰዋል ይላሉ።
አዲስ አበባ ላይ ትልቅ ቢሮ ተከፍቶ ብዙ እዛ በቆይታ የሚያገለግሉ የሚሰሩ ሰራተኞች ነበሩ። ስማቸውን ለማጥቀስ ያህል አንደኛዋ ካትሪን ሶዚ የምትባለው ዋናዋ ዳይሬክተር ነች። ለዚህ ኃላፊነት ተሰጥቷት የምትሰራው እነዚህ ሰዎች አሁን በቅርቡ በወጣው ፔፕ እንዳየ ነው እንዳዳመጥ ነው። ይህንንም ነገር ደግሞ ያነጋገረውን ሚስተር ጄፍ ፒርስ ምንም አግኝቸው አነጋግሬው ነበር። ዶክተር ቴዎድሮስ የካትሪን ሶዚ የምትመራውን የነበረውን ቢሮ ባላቸው የእሳቸው አመለካከት የኢትዮጵያ መንግስትን የሚወነጅል ሪፖርት እንዲያወጡ በጣም አድርገው ገፍተው ነበር። ኖት ኦንሊ በትግራይ ብቻ ሳይሆን በሌላውን ቦታ ላይ በግንቦት ወር ላይ እነዚህን ቋሚ ሰራተኞች እንዳያገኙ አድርገው በቀጥታ ወደ ትግራይ ነው ዶክተር አድሃኖም የላካቸው። ሄደው ሲመጡ እንዲያገኟቸው የፈለጉት ሪፖርት አውጥተው ሪፖርቱን ለዲኖሮቻቸው እንዲሰጡ ነው የተደረገው። ይህንን ነገር ያወጡት ሰዎች ጉዳዩን የያዙት ሰዎች ናቸው እና ከዚህ በላይ እንግዲህ በእውነት የኢትዮጵያ መንግስት ቢሆን ይህንን ነገር ሞር በሚያስፈልገው ደረጃ ምርመራ አድርጎ ይህንን ማቅረብ ይችላል። ምክንያቱም አሁንም ኢትዮጵያን ብትሆን የተባበሩት መንግስታት አካል ናት፣ መስራችም ሀገር ናት። ሲመጡ ቀጥታ እንዲገናኙ ያደረገው ከነዚህ ዶኖር ኃይሎች ነው። እንደነ ቢል ጌ ጌትስ አይነት ፋውንዴሽን መንግስታቱም ሁሉ አሉ። ምክንያቱም ከነሱ ትልቁ በጀት የሚገኘውና የተደረገው ህገወጥ ነገር ወደፊትም ቢሆን ትልቅ አራፊነት ለተሰጠበት ድርጅት ጠንቅም ይሆን ነገር የተከሰተው ስልጣን አግኝቶ ተባበሩት መንግስታት ላይ ትልቅ አራፊነት ተሰጥቶት መልሶ የዛ አገሩን ያጠቃም የሚችልበት እድልና ሂደት መከናወን ይሄ የማይታሰብ ነገር ነው። እንደውም አንድ ትልቅ ነጥብ ለማንሳት አሁን በቅርቡ ፕሬዚደንት ባይደን ዶክተር አብይን በስልክ ደውለው አሁን እንደሚታየው አንዳንድ ለውጦች ትንሽ የፖሊሲውንም አመለካከት መለስ ባለ መንገድ መፈጠሩን እንደተገነዘቡ በሶስት ቀን ውስጥ ወጥተው ኢትዮጵያን ከፍተኛ ወንጀል የፈጸመች ለዓለም crime against mankind genocide አካሂዳለች ብሎ መናገራቸው ይሄ ያሁን የፕሬዝዳንት ባይደን ፖሊሲ መለወጥ ለህዋት እንደሚጎዳ አድርገው በመገንዘባቸው ነው። እዚህ ደረጃ የደረሱ ሰው ናቸው የሚሰው።
ዶክተር ሙሴ ሀረገወይን ታዲያ የዓለም የጤና ድርጅት ዳይሬክተር ባሉበት የስራ ኃላፊነት እየተፈጠረ ያለውንና ያዩትን እውነት በትዊተርም ሆነ በተለያዩ መገናኛ ብዙሃን ላይ ማስፈራቸው የስራቸው አካል ሆኖ ሳለ ጭራሽ መከሰሳቸው አይገባም ይላሉ።
የኔፍታይት መድኃኒት የከለከለ አሁንም የኢትዮጵያ መንግስት ነው። መንገድ የዘጋ አሁንም የኢትዮጵያ መንግስት ነው። እና መድኃኒት ባለመግባቱ ህፃናት እየሞቱ ነው። ብዙ በሽተኞች እየሞቱ ነው። በአሁኑ ሰዓት ላለፈው 15 ወር ትግራይ ውስጥ ኤሌክትሪሲቲ የለም፣ ባንኪንግ የለም። ገንዘብ ያለው ሰው ባንክ የተቀመጠ ገንዘብ ማውጣት አይችልም። ቴሌፎን የለም፣ ኢንተርኔት የለም፣ ነዳጅ የለም። እና ህዝቡ ያለቀ ነው። ስልክ ደውሎ እንኳን መለመን አይችልም። ትራንስፖርቴሽንም የለም። ስለዚህ መንግስት መንገድ ይክፈት ለሰላም ደግሞ እጅን ይዘርጋ ብሎ ማለት ሌሎችም የዓለም መሪዎች እየተናገሩ ነው ያለ ነገር ታውሳለህ። በዚህ ባለፈው አመት ሚያዝያ ብፁዕ ቅዱስ አቡነ ማትያስ ርዕሰ ሊቃነ ጳጳሳት ለኢትዮጵያ በዚህ በኩል ኢትዮጵያ ውስጥ ብዙ ወንጀል እየተፈጸመ ነው ኢንክሉዲንግ ቤንሻንጉል አካባቢ በነበረው ሁኔታ መተከል፣ ነገር ግን በትግራይ እየተፈጸመ ያለው ወንጀል ግን ከባድ ነው፣ የዘር ማጥፋት ወንጀል እየተካሄደ ነው ብሎ መልእክታቸውን አስተላልፏል። ሌሎችም ኢትዮጵያ ውስጥ ሆነው አንዳንድ ጥሩ ሰዎች ይህንን መልእክት በግልጽ እያስተላለፉ ነው። እነዛን የደገፉበት ነገር የለም። አቤቱታ መንግስት ይህንን በፍላይትም ይሁን በመሬትም ይሁን በሰማይ መድኃኒት እንዲገባ ምግብ እንዲገባ አቤቱታ ማቅረብ አንቶኒ ጉተረስም እያሉ ነው፣ ሌሎችም እያሉ ነው። ግን ለመጥቃት መቼም ብዙ ነው ይህንን አቤቱታ እያቀረበ ያለና እሳቸው እንዲህ ብሎ ማለታቸው ይህንን ሪያሊቲውን መገንዘብ ያስፈልጋል። አሁን እሳቸው ኃጢአት ይሄ ትግራዋይ በመሆናቸው ትግርኛ ቋንቋ በመናገራቸው ካልሆነ በስተቀር በፊት አባል ነበሩና አሁንም እሱን ይደግፋሉ የሚለው ነገር በፍጹም ይሄ የሐሰት ፕሮፓጋንዳ ነው። እንደዛማ ቢሆን የአሁኑ ጠቅላይ ሚኒስትር የበፊት የኢህአደግ አባል ናቸው። አሁን ኢህአደግ ብልጽግና ሆነዋል። ስሙ ነው የተቀየረ እንጂ ሰዎቹ አልተቀየሩም። እንግዲህ ሀሳባቸው ስለተለያየ ካልሆነ በስተቀር ሁሉም አንድ ገጽ ነበሩ፣ አንድ ስራ ነበር እየሰሩ እና ዶክተር ቴዎድሮስ ከዚህ በተለይ የሚወቀሱበት መንገድ አይታየኝም።
ዲያቆን ዮሴፍ በበኩላቸው ዶክተር ቴዎድሮስ አድሃኖም ለዓለምም ሆነ ለኢትዮጵያ ሕዝብ በእኩልነት የቆሙ ቢሆን ኖሮ ህወሓት በአማራና በአፋር ክልሎች ለዘመናት የሚዘልቅ የጤና ስርዓቱን ያናጋ የንብረት ውድመትና ጥሰት ሲፈጽም በዝምታ ማለፍ ባልተገባቸው ነበር ይላሉ።
የትግራይ ተወላጅ ስለሆንኩ ወይም የህወሓት አባል ስለሆንኩኝ የምከሰሰው በዚህ ነው ለሚለው ነገር አንድ በዚህ አይነት ኃላፊነት ቀመጠ ሰው ለሁሉም አድሎ በሌለበት መንገድ ጤንነት ምንም እንትን የለው። ዘር አይጠይቅ፣ ብሔር አይጠይቅ፣ ቋንቋ አይጠይቅ፣ አገርንም አይጠይቅም። እና ይሄ ዓለም አቀፍ የሆነ ከፍተኛ የሆነ አገልግሎትን የሚጠይቅ እንደመሆኑ መጠን የትግራይ ኃይል የትግራይን ክልል አልፎ ሲወጣ በሌላ ቦታ ላይ ሊያመጣውም የሚችለውን ጉዳት ሳይዝ አይደለም የመጣው። እንደውም ትግራይ ውስጥ ከተከሰተው የባሰ ብዙ እነሱ አንደኛ የመድኃኒት እጥረት አለን አለን ስለሚሉ ስለ ሰራዊታቸው ያገኙትን በሙሉ ዘርፈዋል። ከዛም ደግሞ ሰው እንዳይጠቀምበት አድርገው የጤና ጣቢያዎችን ክሊኒኮችን አፍርሰው እንዳለ አመድ አድርገው እንደወጡ አሁን የሚወጣው ሪፖርት ሁሉ ያሳያል። እኔ እንጃ እንግዲህ እኔ ቆምኩት ለዓለም ጤና ድርጅት እንደመሆኑ መጠን በአማራ ህዝብ ላይ እና በአፋር ህዝብ ላይ በጤንነቱ ላይ የመጣው ጉዳት ይሄ ነው የሚል ሪፖርት እስካሁን ድረስ እንሰው ሲያወጡ ወይም ሲናገሩ ሰምቻለሁ። ይሄ ራሱ ከፍተኛ ክስ ነው። ከፍተኛ የሥራንን ኃላፊነትን መጣል ነው። ከዚህ የበለጠ ማስረጃ የለም።
ዶክተር ሙሴ ባንጻሩ መንግስት ህዋትን በከሰሰበት ደብዳቤና መግለጫዎቹ ላይ የተጠቀሱት አሃዞች ምክንያታዊ ያልሆኑና የተፈበረኩ በመሆናቸው የዳይሬክተሩ ዝምታ ከዚህ የመነጨ ሊሆን ይችላል፣ ካልሆነም ሐሳባቸውን በተለያዩ መንገዶች ጠቅሰው ሊሆን ይችላል ሲሉ ያስቀምጣሉ።
እኔ ነው አይደለም ብሎ አስተያየት መስጠት ይከብዳል። ለዙ ተናግሮም ሊሆን ይችላል ነው። አሁን በቀረበው ደብዳቤ ለወልድ ሄልዝ ኦርጋናይዜሽን በተጻፈው የተቃውሞ ደብዳቤ በአፋር አካባቢ 78% of the health facilities in Afar region ተደምስሷል ነው የሚለው። እስካሁን ድረስ እስከ ትናንትና ድረስ አራት ወረዳዎች ብቻ maybe አምስት የተባለ ተለያየ ጋዜጣ ማይተናል። ስለዚህ ያ ሶስት ወረዳ አራት ወረዳ ያዙ እየተባለ 78% ሄልፕ ፋሲሊቲ ተደመሰሰ ማለት ከእውነት የራቀ በጣም ምንም ነገር የማይገናኝ ቁጥሩ ዝም ብሎ የፈጠራ መሆኑ ያሳያል። ምክንያቱም ወደ ዋና ከተሞችም አልገቡም ገና እስካሁን ድረስ እንደሰማ ነው ማለት ነው። እና አሁን በትግራይ ዙሪያ በዚህ ቦርደር ኤሪያ አካባቢ ነው ያሉትና ደብዳቤው ራሱ የፈጠራ ደብዳቤ መሆኑን በዚህ ነው የተገነዘብኩት ማለት የራሴ አስተያየት ነው። እና ይሄ የአፋር ብለዋል አላሉም ለሚለው እኔ መልስ መስጠት አልችልም። ብሎም ሊሆን ይችላል ያላሉም ከሆነ ምክንያት ሊኖራቸው ይችላል። እኔ በዚህ ክርክር ውስጥ መግባት አልችልም ማለት ነው።
ዲያቆን ዮሴፍ ተፈሪ የኢትዮጵያ ጥያቄ በዓለም የጤና ድርጅትና በተባበሩት መንግስታት ድርጅት ትኩረት ሊሰጠ ይገባል። የድርጅቱ ተአማኒነት ሳይቀር በዚህ ጉዳይ የተነሳ አደጋ የተጋረጠበት ሁኔታ ተፈጥሯል ያሉ ሲሆን ዶክተር ሙሴ ሀረጋዊን በበኩላቸው ደግሞ ዶክተር ቴድሮስ አድሃኖም ባይመሰገኑም እንኳን በሳቸው ላይ ተከፈተው አላስፈላጊ የሐሰት ዘመቻ ሊቆም ይገባል ብለዋል። ይህ የኢትዮጵያ ክስ በመንግስታቱ ድርጅት እንዴት ይታያል ስንል መለስ ብለን ዓለም አቀፍ የህግ ባለሙያ የሆኑትን አቶ በሪሳ ዋቀያ የሰጡትን መልስ እንስማ።
በቅርቡ የኢትዮጵያ መንግስት በዶክተር ቴድሮስ ላይ ቅሬታውን አስተምቶ ነበር። ይህ ቅሬታው ተባበሩት መንግስታት ድርጅት የጤና ጥበቃው መስሪያ ቤት ገዢዎቹ ቦርዶች አስፈጻሚ አካላት ስብሰባ ላይ ተነስቶ የኢትዮጵያን ስሞታ ተቀባይነት እንደሆነ አልተደረገም። ይህ እንግዲህ ምንድነው ፖለቲካ ውስጥ ዛሬ በዚህ በኩል ሲታረግ መንግስት ደግሞ በሌላ ቦታ እነዛ ነገሮች ትቀጣል ወይም አንተ ደግሞ ተራይን ጠብቀህ እርምጃ ትወስዳለህ እንጂ ማጆሪቱ ምንም ማድረግ አትችልም። ተባብሮት መንግስታት ድርጅት አባልነት ራስን ማሰረት አይቻልም። ከድርጅቱ ውስጥ መውጣት አይቻልም። ተቃውሞን አሰምቶ ማጆሪቱ የድርጅቱ አባላት ደግሞ ተቃውሞህን ካልሰሙልን ህይወት ይቀጥላል እንጂ ግለሰቡ ላይ ምንም ሊደረግ አይችልም። ሴክሬታሪ ጀነራሉ እውነት ያለ አግባብ ተናግረሃል፣ ኢትዮጵያ መንግስት አስቀይመሃል ብሎ ካላመነበት ማንም ከስራ ሊያባረሩ አይችልም። አንቶኒ ጉተሬስ አምኖበት ለጀነራል አሰምብሊ አቅርቦ የሰውዬ አባል ሀገርን አስቀይመዋል እና ይወጣልን ካላለ አይልም። አንቶኒ ጉተሬስ ደግሞ ይሄንን የሚል አይመስለኝም። በግሌ ፖለቲካ ድርጅት ውስጥ የሚካሄድ ነገር ነው፣ ይህ ፍርድ ቤት አይደለም።
የተባበሩት መንግስታት ድርጅት ቻርተር ሰራተኞቹ በእኩልነትና በፍትሐዊነት እንዲያገለግሉ መመሪያን ይሰጣል። አሜሪካ ድምፅ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።